Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ሱራፌል ሽፈራው እዚህ ጋቢና ከጎኔ ቁጭ ብሏል።
ሰላም ሰላም፣ እንደምናመሻችሁ። የዛሬው ፕሮግራሞቻችንን እናስተዋውቃችሁ።
የአስቸኳይ ጊዜ አዋጁ የጣላቸው ገደቦችና አፈጻጸሙን የሚመለከቱ ማብራሪያዎች ከመንግስት ወጥቷል። በተለያዩ መድረኮች ላይም ውይይቶች እየተካሄዱ መሆናቸው ታውቋል።
ህጋዊ የሆነ ህገ ወጥነትን ለመንግስት የስልጣን አካላት ይሰጣል ማለት ነው። ህጋዊ የሆነ ህገ መንግስታዊ መብቶችን የመጣስ ስልጣን ይሰጣል። ይሄ ኤክሰፕሽናል ወይም የልዩ ጊዜ ሁኔታ የሚፈጥረው ሁኔታ ነው ማለት ነው።
የህግ ባለሙያና በአውስትራሊያ ሜልበርን ዩኒቨርሲቲ የህግ ተመራማሪ የሆኑትን ዶክተር ጸጋዬ አራርሳን ይዘናል።
ባሳለፍነው ቅዳሜ ከ250 በላይ ኢትዮጵያውያንና ኤርትራውያን የተሳተፉበት የአጭር ርቀት ሩጫና የእግር ጉዞ ተካሂዶ ነበር። የጥቅምት ወር በዓለም አቀፍ ደረጃ የጡት ካንሰር ወር በመባል ይታወሳል።
በዚህ አመት ጎላችን ወደ 20,000 ለመሰብሰብ አላማ አለን። ይሄ ደግሞ ከዛሬ 2 አመት ጋር ካለው ብራችን ጋር አድርገን የሞሞግራም ወደ ኢትዮጵያና ወደ ኤርትራ ለመላክ ዝግጅት ላይ ነን።
የአጭር ርቀት ሩጫና የእግር ጉዞን ያዘጋጀው አልፋ በመባል የሚታወቀው ድርጅት መስራችና ስራ አስኪያጅ የሆኑት ወይዘሮ ቬሮኒካ ሙሴ ናቸው።
ኤርሊ ዲቴክሽን እንዳለችው ዶክተር፣ ኢትዮጵያም ደግሞ ማሞግራም ያስፈልጋል። አባቴ በካንሰር በታመመበት ጊዜ ሕክምና አቶ ኢንዲያ ሄዶ ነው የታከመው።
በዝግጅቱ ላይ ከተሳተፉት መካከል አንዷ የሆነችውን ወይዘሮ ፊፊ አብርሃም ናት።
ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ የጋቢና ቪኦኤ አድማጮቻችን፣ ከሰዓቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በዩናይትድ ስቴትስ ለፕሬዝደንትነት የሚወዳደሩት ዲሞክራቷ ሂላሪ ክሊንተን እና ሪፐብሊካው ዶናልድ ትራምፕ ነገ በላስ ቬጋስ ኔቫዳ 3ኛውንና የመጨረሻውን ፕሬዝደንታዊ ክርክር ለማካሄድ እየተዘጋጁ ነው። በድምፅ መለኪያ አሃዞች መሰረት ክሊንተን ትራምፕን እየመሩ ነው። ፕሬዝደንታዊ ምርጫ ለማካሄድ ከሶስት ሳምንታት ያነሰ ጊዜ በቀረበት በአሁኑ ወቅት ትራምፕ የምርጫ ሂደቱን አቅጣጫ ለማስቀየር ያላቸውን የመጨረሻ እድል የነገው ክርክር ሊሆን እንደሚችል ዘገባዎች ያመለክታሉ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የጣሊያን ጠቅላይ ሚኒስትር ማቴዎ ሬንዚን ዛሬ በዋይት ሀውስ ተቀብለው ያነጋግራሉ። የኢታሊያው ጠቅላይ ሚኒስትር የዋይት ሀውስ ጉብኝታቸው በፕሬዝደንት ኦባማ የስልጣን ዘመን የመጨረሻው ኦፊሳላዊ ጉብኝት መሆኑ ነው። በዋይት ሀውስ የተለመደ መስተንግዶ መሰረት የኢጣሊያው ጠቅላይ ሚኒስትርና ባለቤታቸው የተጋበዙ ኢጣሊያ አሜሪካውያን በተገኙበት በቤተ መንግስት መናፈሻ የክብር ወታደራዊ አቀባበል ተደርጎላቸዋል። ኬንያ የ25 ዓመት ዕድሜ ያለውንና ወደ 300,000 ስደተኞች የሚያስተናግደውን የዳዳብ መጠለያ ካምፕ በአመቱ መጨረሻ ላይ ለመዝጋት እያቀደች መሆኑን ተሰማ። ኬንያ ለዚህ እቅዷ ከሰጠቻቸው ምክንያቶች አንዱ የኢኮኖሚ ጫና ሲሆን፣ ሌላው ደግሞ መጠለያ ጣቢያው የአልሸባብ ነውጠኞች የሚመለመሉበት ቦታ እንዳይሆን ያላትን ስጋት እንደሆነ ታውቋል። ከፍተኛ የአፍጋኒስታን መንግስትና የጣሊባን ተወካዮች አፍጋኒስታን ውስጥ ያለውን ጦርነት ለማቆም የሚያስችለውን የሰላም ድርድር ለመጀመር ቢያንስ 2 ምስጢራዊ ስብሰባዎች ማካሄዳቸውን ተሰማ። ከካቡል አንድ የብሔራዊ አንድነት መንግስት ምንጭ ለአሜሪካ ድምጽ እንደገለጸው የሁለት ወገኖች ምስጢራዊ ስብሰባዎች የተደረጉት የታሊባን ፖለቲካዊ ተደራዳሪዎች በሚገኙበት በኳታር የባህረ ሰላጤዋ ከተማ ዶሃ ውስጥ ነው። ለሰዓቱ የነበረን አጫጭር ዜናዎች እስካሁኑ ነበር። ወደ ተቀሩት የጋቢና ቪኦኤ ዝግጅቶች ላሸጋግራችሁ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አድረገውና
ሱራፌል ሽፈራው አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ያስቸኳይ ጊዜ አዋጁ የጣላቸውን ገደቦችና አፈጻጸማቸውን የሚመለከቱ ማብራሪያዎች ከመንግስት ወጥቷል። በተለያዩ መድረኮች ላይም ውይይቶች እየተካሄዱ መሆናቸው ታውቋል። የኮማንድ ፖስቱ ጽፈት ቤት የሆነው የመከላከያ ሚኒስትሩ የበላይ የሆኑት የመከላከያ ሚኒስትር አቶ ሲራጅ ፈጌሳ ክልከላ የተጣለባቸውንና እርምጃ ያስወስዳሉ ያሏቸውን እንቅስቃሴዎችና አካባቢዎች ለመንግስቱ መገናኛ ብዙሃን ዘርዝረዋል። ቪኦኤ ያነጋገራቸው የህግ ባለሙያውና በአውስትራሊያ ሜልበርን ዩኒቨርሲቲ የህግ ተመራማሪ የሆኑት ዶክተር ጸጋዬ አራርሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ህገ መንግስቱ ስለ አስቸኳይ ጊዜ አዋጅ የሚናገረውን በህገ መንግስታዊና በአስቸኳይ ጊዜ ሁኔታ መከላከል ስላለው ልዩነትና ግንኙነት አብራርተዋል። የሰላማዊ ትግሉ መድረክ ያልጠፋና ለማስፈጸምም አስቸጋሪ የሆነ ህጋዊ ህገ ወጥነት ነው ብለውታል። ሰለሞን አባተን ያነጋገራቸው።
ዶክተር ጸጋዬ አራርሳ ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ፣ እንደምናመሹ ሰለሞን።
እስቲ በአስቸኳይ ጊዜ አዋጅና በህገ መንግስታዊ ስርዓት መካከል ያለውን ልዩነትና አንድነት ያብራሩልኝ።
መልካም ሰለሞን፣ አመሰግናለሁ። ይሄ በጣም ግሩም ጥያቄ ነው። በኢትዮጵያ ውስጥ እንደምታውቀው አስቸኳይ ጊዜ አዋጅ የሚታወጀው አራት መሰረታዊ ሁኔታዎች ሲኖሩ ነው ይላል አንቀጽ 93 የህገ መንግስቱ። አዎ፣ እነዚህም የጦርነት ሁኔታ ሲኖር ማለትም ከውጭ ጠላት ሲወር፣ ሁለተኛ በጣም ከኖርማሉ የህግ አስከባሪዎች አቅም በላይ የሆነ የህግና ስርዓት መፍረስ፣ ሶስተኛ የተፈጥሮ አደጋ ሲኖር እና እንደዚሁም ወረርሽኝ የመሰለ በሽታ ሲኖር፣ በእነዚህ ጊዜዎች የኢትዮጵያ መንግስት በተለይም ደግሞ የፌዴራሉ የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጅ ያወጣል ይላል። ይሄ ማለት አስቸኳይ ጊዜ አዋጅ አውጥቶ እነዚህን ሁኔታዎች ለመቆጣጠር እንዲያስችለው የኢትዮጵያ መንግስት ስራ አስፈጻሚው አካል ልዩ ስልጣን ይሰጠዋል ማለት ነው። ልዩ ስልጣን ሲሰጠው ደግሞ አንዳንድ ህገ መንግስታዊ መብቶችን የመገደብ አቅም ይኖረዋል ማለት ነው። ምን ማለት ነው ይሄ? አስቸኳይ ሁኔታው በጣም አስፈላጊ ከመሆኑ የተነሳ ህጋዊ የሆነ ህገ ወጥነትን ለመንግስት የስልጣን አካላት ይሰጣል ማለት ነው። ህጋዊ የሆነ ህገ መንግስታዊ መብቶችን የመጣስ ስልጣን ይሰጣል። ይሄ ኤክሰፕሽናል ወይም የልዩ ጊዜ ሁኔታ የሚፈጥረው ሁኔታ ነው ማለት ነው። እና በእኛ አገር አሁን የታወጀው አዋጅ የሚለው የዜጎቹን ደህንነትና ህገ መንግስታዊ ስርዓቱን ከአደጋ ለመጠበቅ ሲባል ነው የሚለው የተሰጠው ምክንያት። በተለይ ደግሞ አሁን የአስቸኳይ ጊዜ አዋጅ ማስፈጸሚያው የኮማንድ ፖስቱ መመሪያን ስትናይ ውስጡ የተቀመጡት ነገሮች የሚያሳዩት
በሀያ አንቀጾች የተቀመጡ ክልከላዎች አሉ።
አክቹዋሊ ወደ 31 አንቀጾች ናቸው በጠቅላላ።
አሁን ክልከላዎች ማለት
የተቀመጡት ነገሮች ክልከላዎቹ ወደ 20 አንቀጾች ናቸው። እነዚህን በሙሉ በዝርዝር በምናይበት ጊዜ አብዛኞቹ ሰዎች እንዳይገናኙ፣ እንዳይናገሩ፣ ወደ ሰልፍ እንዳይወጡ፣ ተአቅቦ እንዳያደርጉ፣ አድማ እንዳያደርጉ፣ ለምሳሌ ከስራ መቅረት፣ ከትምህርት መቅረት፣ መንገዶችን መዝጋት፣ እነዚህ ሁሉ ነገሮች ምንድን ናቸው ተብሎ የታየ እንደሆነ ወይም ምልክት ማሳየት፣ ልብስ መልበስ፣ የተለያዩ አርማዎችን ማየት።
ልብስ መልበስ ስንል ይቅርታ፣ እንደው ግልጽ ለማድረግ ያህል ያልተፈቀዱ አልባሳት መልበስ ይላል።
አዎ፣ ያልተፈቀዱ አልባሳት ማለት ነው። ያው እሱኑ ለማለት ነው። እና እነዚህን ማድረግ የሚሉት ነገሮች ስናይ ምልክቶች ማሳየት የሚለው ለምሳሌ የተቃውሞ ምልክት፣ ይሄ የኦሮሞ ተቃውሞ፣ የድምጻችን ይሰማ ልጆች ተቃውሞ የሚያሳዩት ምልክት፣ እጅን አጣምሮ መቀመጥ፣ መቆም፣ እንደዚህ አይነት ማለት ነው። እነዚህን ማድረግ፣ መፈክሮችን ማድረግ፣ ሚዲያዎችን መከታተል ነው የሚለው። አንዳንድ ሚዲያዎችን መከታተል፣ ማህበራዊ ድረገጾች፣ በሞባይል ወዘተ ቴክስት ማስተላለፍ፣ እነዚህ ሁሉ ጥፋት እንደሆኑ እና የአስቸኳይ ጊዜ እርምጃ ሊወሰድባቸው የሚገባ ተግባራት እንደሆኑ ያስረዳል። እነዚህን ስናይ ምንድን ነው የሚያሳየው? ባጭር አገላለጽ ይህ አስቸኳይ ጊዜ አዋጅ ሊያደርግ የፈለገው ነገር ተቃውሞውን መግታት ነው። እነዚህ ሁሉ ተግባራት በተቃውሞ ሂደት ውስጥ የታዩ ናቸው። ቀጥታ ለተቃውሞ ምላሽ የሚሆን ተቃውሞ ማድረግ ወንጀል ነው የሆነው ማለት ነው። አሁን በግልጽ ድሮም ቢሆን ተቃውሞ ማድረግ በህገ መንግስት የተጠበቀ ነገር ቢሆንም በተግባር መንግስት በተለይ ደግሞ በአማራና በኦሮሚያ የኮማንድ ፖስቱ እና የወታደራዊ አገዛዝ ከተጣለ ወዲህ ድሮም ቢሆን ፈጽሞ የተከለከለ ነገር ነው። ነገር ግን አሁን የተለየ ስልጣን የተሰጠው የጸጥታ ኃይል ነው። የጸጥታ ኃይሎች የሚሉት እንዲሁም ሰፋ ተደርገዋል። ፖሊስ፣ ፌዴራል ሰራዊቱ እና ሌሎችም የጸጥታ ኃይሎች ይላል። ምናልባት የሚመስለኝ የአካባቢ ሚሊሻ የደህንነት ሰዎችንም ራሱ ይጠቀልላል። ግን ከዛ ያልተጠቀሱት የክልሎች ልዩ ኃይል የሚባሉ ኃይሎች አሉ። እነዚህንም ጨምሮ እነዚህ ኃይሎች የተለየ ስልጣን ተሰጥቷቸዋል። ለምሳሌ ለተወሰነ ጊዜ ማሰር ይችላሉ፣ ያለ ፍርድ ቤት ትእዛዝ መበርበር ይችላሉ፣ መያዝ ይችላሉ፣ መጠየቅ፣ ማስቆም፣ መፈተሽ፣ መረጃ መጠየቅ ይችላሉ ይላል። ይሄ የተለየ ስልጣን አሁን ተሰጥቷቸዋል ማለት ነው። እና ይሄ ሁሉ የሚያሳየው ነገር ፍጹም የኃይል አገዛዝ የነበረው ከህጋዊ አስተዳደር ወደ ኃይል አገዛዝ ሄዶ የነበረው ስርዓት አሁን ደግሞ ከኃይል አገዛዝ ወደ ለየለት የአፈና አገዛዝ መሸጋገሩን የሚያሳይ ብቻ ነው።
All right, everybody out there, this is Gambino VOA. Gambino VOA. Everybody, cuenta!
ባሳለፍነው ቅዳሜ ከ250 በላይ ኢትዮጵያውያንና ኤርትራውያን የተሳተፉበት የአጭር ርቀት ሩጫና የእግር ጉዞ ተካሂዶ ነበር። የጥቅምት ወር በዓለም አቀፍ ደረጃ የጡት ካንሰር ወር በመባል ይታወሳል። ከተመሰረተ 4 ዓመታትን ያስቆጠረው አልፋ የጡት ካንሰር ህሙማን መርጃ ድርጅት በየዓመቱ በቨርጂኒያ፣ ሜሪላንድና ዋሽንግተን ዲሲ የሚኖሩ ኢትዮጵያውያንና ኤርትራውያንን ነዋሪዎችን በማሳተፍ የድጋፍ ገንዘብ ያሰባስባል። ከተሳታፊዎቹና ከስፖንሰሮች የሚገኘውን ገንዘብ በኤርትራና በኢትዮጵያ ለሚገኙ የካንሰር ህመምተኞችን ለመርዳት በተለይም ካንሰርን በመከላከል ዙሪያ ለሚደረገው ምርመራ ይረዳ ዘንድ የህክምና መሳሪያን ለሁለቱም ሀገሮች ለመላክ ድርጅቱ ከፍተኛ ጥረት በማድረግ ላይ ይገኛል። ለዛሬ በስፍራው ተገኝቼ ያነጋገርኳቸውን የተወሰኑ ተሳታፊዎችን እናድምጥ። ከተመሰረተ 4 ዓመታትን ያስቆጠረው አልፋ የጡት ካንሰር ህሙማንን መርጃ ድርጅት በየዓመቱ በጥቅምት ወር የቨርጂኒያ፣ ሜሪላንድ እና የዋሽንግተን ዲሲ ነዋሪዎችን የሚያሳትፍ የአጭር ርቀት ሩጫና የእግር ጉዞ ያዘጋጃል። በየዓመቱ በሚዘጋጀው በዚህ የእግር ጉዞና አጭር ርቀት ሩጫ ከተሳታፊዎችና ድጋፍ ከሚያደርጉ ድርጅቶች የሚገኘው ገንዘብ በኤርትራና በኢትዮጵያ ለሚገኙ የካንሰር ህመምተኞች እርዳታ ይውላል። በተለይም ካንሰርን ለማወቅና ለመከላከል ለሚደረገው ምርመራ ይረዳ ዘንድ የህክምና መሳሪያን ለሁለቱም ሀገሮች ለማስገባት ከፍተኛ ጥረት በማድረግ ላይ ይገኛል። በዩናይትድ ስቴትስም የሚገኙ ለተለያዩ የካንሰር ህመምተኞች የሚያስፈልጋቸውን የየዕለት ጥቃቅን ወጪ በመሸፈን ድርጅቱ የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ቬሮኒካ ሙሴ የጡት ካንሰርን በመከላከልና መረጃን በማዳረስ በመንቀሳቀስ ላይ የሚገኘው አልፋ በመባል የሚታወቀው ድርጅት መስራችና ስራ አስኪያጅ ናት።
ዛሬ በኦክቶበር በብሬስት ካንሰር አዌርነስ ምክንያት በማድረግ ለአራተኛ ጊዜ የእግር ጉዞ አካሄደናል። ይህንንም ጉዞ ለማካሄድ በርከት ያሉ ስፖንሰሮች አግኝተን በብዙ ወጣቶች ቮለንቲር ታግዘን ዛሬም እንደገና ለአራተኛ ዓመት ይህንን ፕሮግራም ለማዘጋጀት በቅተናል። አምና ደግሞ በሰበሰብ ነው ብር ቃል በገባ ነው መሰረት በዚህ በሽታ የተጠቁ ልጆቻችንና ወንድሞቻችንን ከዚሁ ከራሳችን ምሳሌ ከሚባለው የሰፖርት ግሩፕ ለሁለት እህቶቻችን ከዛ ውጭም ላሉ ኢንሹራንስ ካቨር ለማያረግላቸው ለአንዳንድ ለግል ጉዳዮች ለግሮሰሪ ለመሳሰሉት ነገሮች የገንዘብ እርዳታ አድርገናል። በዚህ ደግሞ በዚህ ዓመት ጎላችን ወደ 20,000 ለመሰብሰብ አላማ አለን። ይሄ ደግሞ ከዛሬ 2 ዓመት ጋር ካለው ብራችን ጋር አድርገን የሞሞግራም ወደ ኢትዮጵያና ወደ ኤርትራ ለመላክ ዝግጅት ላይ ነን። እንዲሁም ራድ ኤድ ከሚባል ድርጅት ጋር ተባብረን እየሰራን ያለ ነው። ከነሱ እርዳታ አግኝተን ከዚህም ከተሰበሰበው ገንዘብ አድርገን ማሞግራፍ፣ ምክንያቱም የማሞግራፍ ማሽን በጣም ውድ ነው እና ይሄ ስራ እያካሄድን ነው። በዚህኛው በአራተኛው ወቅት እርግጠኛንን ሰብስበን አሟልተን ይሄን ደግሞ ለማድረግ ትልቅ አላማ አለን።
ነዋሪነቷ በአሌክሳንድሪያ ቨርጂኒያ የሆነው ኤርትራዊቷ አርሴማ ፍሳ ሲሆን የጡት ካንሰር ህመምተኞችን ለመደገፍ በሚደረገው ዝግጅት በማስተባበር ከሚሳተፉት ወጣት አንስቶች መካከል አንዷ ናት።
ይህንን 4 ዓመት አድርጌያለሁ። እስካሁን ድረስ ከማገዝ ቫለንቲር ነው ማድረገው ለኢትዮጵያ ለኤርትራ ላሉ ሰው ለማስረዳት ለብሬስት ካንሰር ለማስተማር ነው የምፈልገው።
ፊፊ አብርሃም በአሌክሳንድሪያ ቨርጂኒያ ነዋሪ ናት። ባለቤቷንና ወላጅ አባቷን በካንሰር ህመም ምክንያት አጣለች።
በብሬስት ካንሰር ብቻ ሳይሆን በሌላም ካንሰር
ባለቤቴን ስላጣሁ ለካንሰር በጣም ሴንሲቲቭ ነኝ። ይሰማኛል። ብዙ ጓደኞቼ በካንሰር ሞተዋል። ብሬስት ካንሰር ብቻ አይደለም፣ ሌላም ብዙ ካንሰር አለ። በዛ ምክንያት አሁን ይህንን ዋክ ሳረግ ደስ እያለኝ ነው። ፕራውድ ኦፍ ማይሰልፍ አይ ዲድ ኢት። ባለቤቴንም ሳጣ ማንም ሰው በማያውቅበት ጊዜ ዛሬ 15 ዓመት ነው ያጣሁት በ30 ዓመቴ በጣም አዝኜ ነበር። አሁን ደግሞ ይሄ አዌርነስ ለእኔ በጣም ደስ ብሎኛል እና አርሊ ዲቴክሽኑንም ምኑንም እያስተዋወቃችሁ ስለሆነ በጣም አም ሀፒ። ታስፈልገዋል ኢትዮጵያ ሕዝብ አይኖ። አባቴንም በካንሰር ነው ያጣሁት፣ በማውት ካንሰር ነው ያጣሁት አባቴንም። ያው በሲጋራ አዌርነስ ያስፈልገናል፣ ሲጋራ ጥሩ እንዳልሆነ አርሊ ዲቴክሽን እንዳለች ዶክተሯ። ኢትዮጵያም ደግሞ ማሞግራም ያስፈልጋል። አባቴ በካንሰር በታመመበት ጊዜ ሕክምና አቶ ኢንዲያ ሄዶ ነው የታከመው። ኢንዲያም ሄዶ ታክሞ ሲመጣ በጣም ተበላሽቶ ነው የመጣው እና ሞተ። በሱም ስላለ ኢትዮጵያ ሕዝብ እርዳታ ያስፈልገዋል። እና ዊሊንግ ቱ ሄልፕ ኤኒዌይ አይ ካን። አሁንም ሰፖርት አድርግ ያለው የእኛ ካምፓኒ እኔና የባለቤቴ ሆም ኬር ነው፣ ስፕሪ ሆም ኬር። በሱስም ሰፖርት አድርግ ያለው አሁን አውል ኮንቲኒው ቱ ሰፖርት።
ከኤርትራ ወደ ዩናይትድ ስቴትስ ለረፍት የመጡ አንዲት ኤርትራዊ እናት ተሳታፊ ማግኝቻ አነጋግሬ ነበር።
የምኖረው ያው አሳዋ ነበርኩኝ። የዚህ ስላለ ኢንቪቴሽን ነው የመጣሁኝ።
ስንት ጊዜ ሆኖት ከመጡ?
አሁን አንድ አስር ሆነኛል።
እሺ፣ ወደዱት እዚህ?
ምንም አይለው ቆንጆ ሀገር ነው።
እንግዲህ ዛሬ የእግር ጉዞና የሩጫ ዝግጅት ተዘጋጅቷል በአልፋ። እርስዎ ደግሞ ተሳትፈዋል፣ ይኸው ካኒቴራውንም ለብሰዋል። ሮጠዋል ወይስ ሮጡ? እሺ፣ ስለዚህ የተሳተፉ ነው ያቅሞትን ያህል ማለት ነው።
ወንድሜ ልብናት ያለች እዚህ እንደዚህ ለአጋጣሚ ስላለ ሰው ጋር ለመጠየቅ ሚትቸ ነው። ከኒውዮርክ ወደ ኬንያ የዛኝ መጥታ ነው። ቆንጆ ነው በጣም ደስ ስላላችሁ ተባበራችሁ፣ እንደዚህ ሞራል መስጠታችሁ በጣም ደስ ይላል። እግዚአብሔር ይመስገን ለነዛ ለታመሙ እግዚአብሔር ይላክላቸው። እናንተ ደግሞ እንደዚህ ብርታት እየሰጣችሁ እየተጋፋችሁ በመስጠት በጣም እናመሰግናለን። ጥሩ ነው፣ ጥሩ ተሳትፎ ነው።
በኤርትራ ብዙ ህመምተኞች አይተዋል? እንደው ያጋጠሙት ካለ?
ደህና ነው፣ በመጦ ነው፣ በመጦ ነው። ይሄን ያህል አይደለም ግን አለ መኖር። ያው ያለ ነው፣ በዓለም ደረጃ የመጣ በሽታ አይደለም፣ በእግዚአብሔር የወረደብን ነው እና የለም ለማለት አይቻልም። ግን ር ነው ይሄን ያህል ብዙ የሚያሰጋ ብዙ የሚያሰጋ ሰው የለም።
እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
መልካም ቀን።
መልካም ቀን።
በጣም ይገርማል መስታወት። ጋቢና ፕሮግራማችን ከተጀመረ እንግዲህ አንድ አመት ሊሞላው ነው። ያለፈው አመት ይህንን ፕሮግራም ሰርተሽው ነበር፣ አሁን ሁለተኛ ጊዜ ስትሰሪው ነው?
አዎ፣ ባለፈው አመትም እንደዚሁ በአሌክሳንድሪያ ቨርጂኒያ የሩጫና የእግር ጉዞ ተካሂዶ ነበረ። ባለፈው አመት በርካታ ሰዎች ነበሩ። ከባለፈው አመት የማይተናነስ ነው ዘንድሮም ወደ 250 ሰው በላይ የተሳተፈው። ይህንን ፕሮግራም በጣም የተለየ የሚያደርገው ደግሞ ምንድን ነው? ኢትዮጵያውያንና ኤርትራውያን በጋራ የቆሙት አንድ አላማ ይዘው የቆሙት አብረውም የሚገናኙበትም ትልቁ መድረክ ይሄ ነው። አሁን በዚህ አካባቢ በሶስቱ ከተሞች በቨርጂኒያ፣ በሜሪላንድ እና በዋሽንግተን ዲሲ ማለት ነው።
በጣም ደስ ይላል። አዎ፣ መንፈሱም ደግሞ በጣም ደስ የሚል።
አዎ፣ እንግዲህ አዎ፣ በጡት ካንሰር ላይ ያለው መረጃ በተለይ በኤርትራና በኢትዮጵያ በሁለቱም ሀገሮች በቂ አይደለም። ሴቶች ወንዶችም ቢሆኑ የወንድም የጡት ካንሰር አለ ሲባል ሰምቻለሁ። እና በመፈተሽ ራስን ይጀምራል። ቶሎ ከተገኘ ቶሎ እንዳለባቸው ሰዎች ካወቁ በሕክምና ህመማቸው ማገገም ይችላሉ፣ መዳንም ይችላሉ። ቶሎ ግን ካልተገኘ ቆይቶ ከሆነ የመዳን ተስፋቸው ትንሽ እንትን ይላል እና ይህንን ነገር ለማበረታታት መሳሪያዎችን ገዝቶ ለመላክ ገንዘብ በማሰባሰብ ነው ይህንን እየሰሩ ያሉት እና በጣም ደስ የሚል ነገ ደግሞ አለኝ። ከዚሁ ከአሜሪካውያንም የተሳተፉ አሉ፣ እንዲሁ ታመው የዳኑ አሜሪካውያን ያገኘኋቸው አሉ። ሌሎችም እንደዚሁ በህመም ላይ የሚገኙ በጡት ካንሰር ያነጋገርኳቸው አሉ። ነገ ደግሞ እነሱን ይዤ እቀርባለሁ።
ስለዚህ እኔ ደግሞ በሙዚቃ ላጅባችሁ። ጀስት ስታንድ አፕ ይሰኛል የሙዚቃው መጠሪያ። ለዚሁ ለብረስት ካንሰር ለጡት ካንሰር የተዘመ ሙዚቃ ነው። በዓለም ላይ ያሉ ሴት ሙዚቀኞች በሙሉ ከቢዮንሴ ጀምሮ ከሪያና በሙሉ አሉበት። ስማቸው መጠቅሻ አልጨርሰው ብዙ ናቸው። ልጽፎ ፈልጌ ጀስት ስታንድ አፕ የሚለውን እንጋብዛቸው። ጋቢና ቪኦኤ ነው። መስታወት አራጋውና ስራፌል ሽፈራው። በዓለም ዙሪያ እንግዲህ በጣም የታወቁ ሴት ሙዚቀኞች Just Stand Up ወይም Don't Give Up የተሰኘውን ለዚህ ለጡት ካንሰር ያዘሙትን ሙዚቃ ነበር
የጋበዝነው። እናመሰግናለን ሽራፌ።
ጋቢና ቪኦኤ ፕሮግራማችን ነው የምታደምጡት። ወደሚቀጥለው ወደ አጠናቀቅነው ዘገባ ስንሄድ የመንና ጅቡቲ ውስጥ የተቀሰቀሰ የስደተኞችና የፍልሰተኞች ቀውስ አፍሪካ ቀንድ ዙሪያ ከባድ ድምታ እየፈጠረ ነው ሲል ዓለም አቀፍ የፍልሰተኞች ድርጅት IOM አስጠነቀቀ። ሊዛ ሽላይን የቪኦኤ ለቪኦኤ ከጀኔቫ ያጠናቀረችው ዘገባ ቆንጅታዬ ታቀርበዋለች።
በየወሩ ቁጥራቸው 10,000 የሚደርስ ፍልሰተኞች የሚበዙት ኢትዮጵያውያን የሆኑ በከባድ ሐሩር በሚንገበገበው በረሃ ረጅም ጉዞ ኳት ነው ጅቡቲ ይደርሳሉ። ከዚያም ስራ ፍለጋ በግጭት በምትታመሰው የመን አድርገው ወደ ሳውዲ አረቢያ ያመራሉ። የሚበዙት ወጣት ወንዶች መሆናቸውን IOM ይናገራል። ወደ 30% ብቻቸውን ያሉ ልጆች ናቸው። የ11 ዓመት ልጆችም አሉባቸው። ሴቶችና ህጻናት ደግሞ በጣም ጥቂት መሆናቸውን ነው IOM የገለጸው። ጄፍሪ ላፖዊትስ የምስራቅ አፍሪካና የአፍሪካ ቀንድ የIOM ስራ አስኪያጅ ናቸው። ከጅቡቲ ኦቤክ ከተማ በቴሌፎን በሰጡት ቃል እንዳሉት ብዙ ሴቶች የማይታዩበት ምክንያቱ በድብቅ አሸጋጋሪዎቹ ሴቶቹን በመኪና እየጫኑ በቤት ሰራተኝነት ሊያስቀጥሩ ወደ ሳውዲ ስለሚያግዟቸው ነው።
And it's much more clandestine and organized. And so we're not seeing them. But it also means in terms of protection you don't know what's going
on. ይበልጡን በድብቅና በተደራጀ መንገድ እያካሄዱት ነው። የማናያቸው በዚያ ምክንያት ነው። በዚያው መጠን ደግሞ ደህንነታቸውን በተመለከተ ምን እየተፈጸመ እንደሆነ አንዳችም የምናውቀው ነገር የለም።
የመን ኢትዮጵያውያኑን ፍልሰተኞች በቅርቡ ወደ ጅቡቲ በግድ መመለስ ጀምራለች። በጥቂት ጊዜ ውስጥ ብዙ ሺዎችን ሳታባረራት ቀርም። እንደ ጅቡቲ ላለ ትንሽ ሀገር ይህ በጣም አሳሳቢ እንደሚሆን ነው ላቮዊትስ የሚናገሩት።
What we're seeing right now too in Yemen is that in the government areas they're asking us to urgently
የመንም በአሁን ወቅት የምናየው በመንግስት ቁጥጥር ስር ባሉት አካባቢዎች በስር ላይ ላሉ 4000 የሚሆኑ ሰዎች በአስቸኳይ ምግብና ሌላ ምርዳታ እንድናቀርብ እየጠየቁን ነው። በህብረቱ ኃይሎች እጅ ባሉት አካባቢዎች ደግሞ እንደምንሰማው ለማባረር ያዘጋጇቸው ብዙ ሺህ ሰዎች ሳይኖሩ አይቀሩም አናውቅም።
IOM እንዲህ በገዘፈ አሃዝ መጥቶ የሚፈሰውን ፍልሰተኛ ለማስተናገድ አቅም አይኖረውም ያሉት ሚስተር ላፖዊትስ ድርጅታቸው የሚያካሂደው የፍልሰተኛ ማሸጋገሪያ ማዕከል ኦቦክ ላይ ከጅቡቲ አገር አስተዳደር ሚኒስቴር ጋር ሆኖ በአንድ ጊዜ ግፋ ቢል 100 ተመላሾችን ማስተናገድ ቢችል ነው ብለዋል። በአሁኑ ጊዜ ማዕከሉ ከ600 እስከ 700 የሚደርሱ የሚሄዱበት ያጡ ኢትዮጵያውያንን እንዳስጠለለም ተናግረዋል። ሀገሪቱ በቅርቡ ብዛት ያለው ፍልሰተኛ ተዘርግፎባት ከባድ ሰብአዊ ቀውስ ውስጥ ልትወድቅ እንደምትችል የአይኦኤም ባለስልጣን ተናግረዋል። ይባስ ብሎ ደግሞ ኢትዮጵያውያኑ ፍልሰተኞች አብዛኞቹ የመታወቂያ ሰነድ ስለሌላቸውና ድርጅቱም ገንዘብ ስለሌለው በፈቃደኝነት የመመለሱ መርሃ ግብሩ በአመዛኙ ተቋርጧል ለማለት ይቻላል ብለዋል የአይኦኤሙ የምስራቅና የአፍሪካ ቀንድ ኃላፊ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Wiki talama Johnny na Gabina VOA. With Enoch Fenty and Mr. West Aragao.
እንግዲህ ዛሬ ሄኖክ እና ጽዮን የሉም እና ሱራፌል ነን በማስተንግዶ ላይ ያለ ነው። ሱራፌል ደግሞ ያው እንደምታውቁት በሙዚቃ በጣም የተሞላ ልጅ ነው።
የሙዚቃ ላይብረሪ ነው። የሙዚቃ ተንቀሳቃሽ የሙዚቃ ላይብረሪ።
ስለዚህ አንድ ሙዚቃ አለኝ ያለ ነው ለመሰናበቻ። ፕሮግራማችንም ወደ መገባደዱ እየደረስን ነው። እንግዲህ መሰናበቻ ሙዚቃ ያዘጋጀው ምንድነው?
መሰናበቻ ሙዚቃ ያዘጋጀው እንግዲህ ጨመረ ይላል። ብዙ ነገር ጨምሯል ነው መሰለኝ ከሙዚቃ ያገኙታል።
ኑሮ ላይ ነው ጨመረ
ይዳዳምጡትና ራሳቸው አስተያየቶቻቸውን ሊሰጡን ይችላሉ።
ማን ነው ድምጻዊው?
ያሬድ ነጉ ይባላል። አዲስ ሙዚቀኛ ነው። ከዚህ በፊት የመርካቶ አራዳ ወይም ሁሉም ሀገር የሚል ሙዚቃዎች ይታወቃል። ደግሞ ተወዛዋጅ ነው እና የሚሰራቸው ሙዚቃዎች ላይ ቪዲዮዎቹ ላይ በዳንስ የታጀበ ነው እና በጣም ደስ ይላል። ይህም ሙዚቃ በጣም ደስ ይላል። ያድምጡት እስቲ።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሱራፌል
በጣም እናመሰግናለን ስላዳመጣችሁ እንዲሁም ስለሰጣችሁን አስተያየት በሙሉ የልብ ምስጋናችን ይድረሳችሁ።
እንዲሁ ደግሞ በፌስቡክ ቪኦኤ አማሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ አታቆሙ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሱራፌል ሽፈራ ወይም ዲጄ ፋትሱ
ከዝግጅታችንን ሲያቀናብርልን ከቆየው ከሞክቢል ያበሮ ጋር በመሆን ነው። ጉዟቸው የሰመረ ይሁን እያልን እንሰናበታለን።
ቻው፣
መልካም ምሽት።